የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 11 2011 ዓመተ ምህረት ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርሲቲ ግጭት ውስጥ የነበሩ ተማሪዎች ለርቀት የተሰለፉበትን ዘገባ ያሰናዳ ነው።
ዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት የኢትዮጵያውያን ፍቅር እንደነገረበት ነው ማለት ያለበት።
የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለከታለን። የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎቻችንን ልናስደምጣችሁ ተመልሼ መጥቻለሁኝ። በኮንጎ ዲሞክራሲያዊ ሪፐብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ እንደሚተላለፍ ለፕሬዝዳንትነት የሚወዳደሩት ተወዳዳሪዎች ገልጸዋል። ተወዳዳሪዎቹ ትላንት በተሰበሰቡበት ወቅት የምርጫ ኮሚሽን ምርጫውን በታቀደው ዕለት ለማካሄድ አልተዘጋጀም ሲሉ የኮንጎ ከፍተኛ የምርጫ ባለስልጣን ተናግረዋል። የምርጫው ጊዜ የሚተላለፈው ባለፈው ሳምንት በመቶዎች የሚቆጠሩ የምርጫ ማሽኖች በእሳት በመጋየታቸው ቸው የተነሳ ነው ተብሏል። መላ አሜሪካውያን ወታደሮች ከሶሪያ መውጣት ጀምረዋል የሚለው ፕሬዝዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ ያስተላለፉት ያልተጠበቀ መልእክት እንዳሳሰባቸው የዩናይትድ ስቴትስ ተባባሪ የሆኑት የሶሪያ ኩርዶች ገልጸዋል። የአሜሪካ ወታደሮች በፍጥነት መውጣት ቱርክ በእነሱ ላይ ለመክፈት ለዛተችው ጥቃት ያጋልጠናል ብለዋል። የሶሪያው መሪ ባሻር አልአሳድ ያባበሏቸው ነው ያሉት ከነሱ ጋር ሲተባበሩ የቆዩት አረብ ተዋጊዎችን ሊያርቅብን ይችላል የሚል ስጋትም አሰምተዋል። በሀገሮቻቸው በቤት ውስጥ ወይም ከወንጀለኛ ቡድኖች የሚደርስባቸውን ኃይል ተጠቃሚነት ሸሽተው ለሚሰደዱት ፍልሰተኞች ጥገኝነት ከሚነፍገው የትራምፕ አስተዳደር ፖሊሲ አብዛኛውን አንድ የፌዴራል ፍርድ ቤት ሰርዞታል። ባለፈው ወር አንዲት ሴት በቤት ውስጥ በደረሰባት የጉልበት በደል ምክንያት ተሰዳ ጥገኝነት በጠየቀችበት ወቅት የቀድሞ ጠቅላይ አቃቤ ሕግ ጄፍ በጉዳይ ውስጥ ገብተው ጥገኝነት እንዳታገኝ አድርገዋል። በቤት ውስጥና በወንጀለኛ ቡድኖች በሚፈጸምባቸው የኃይል ተጠቃሚነት በደል ምክንያት ጥገኝነት የሚጠይቁ ፍልሰተኞች እንዲነፈጋቸውም አዘው እንደነበር አይዘነጋም። በመጨረሻም ሁለት የሆንዱራስ ተወላጅ ወጣት ፍልሰተኞችን ገድለዋል በሚል ተጠርጥረው ሶስት ሰዎች ሜክሲኮ ውስጥ ታስረዋል። ልጆቹ ባለፈው ቅዳሜ ቲዋና በተባለች የድንበር ከተማ ሞተው ተገኝተዋል። አቃቢያ ሕግ ባወጡት መግለጫ መሰረት ሁለት ወንዶችና አንዲት ሴት በግድያ እና በሌሎች ክሶች ተጠርጥረው ተይዘዋል ተብሏል። አድማጮች፣ አጠር ያሉት የዕለቱ የጋቢና ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ከፕሮዳክሽን ወይም ከፕሮዲሰራችን ሞክቢል ያቢሮ ጋር በመሆን ፕሮግራማችንን አብረን ይዘን ቆያለን።
Gabina VOA. Let's cross boundaries together.
በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነ ስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸው ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ ልኮልናል።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት ታህሳስ 2/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል።
ደስ የምለውን እንደዚህ እንደዛሬ አይነቱን ቀን መፍታት ስንችል በራሳችን እጅ ደስ የማይለውን ቀን እየፈጠን ስለምንጎዳ እየተጎዳን ስላየው ነው ስሜታዊ የሚሆነው። ምክንያቱም እንኳን ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል፣ ሌላ ምንም አይሆንም። ተጠቃሚ አሁን ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም።
ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል።
ጻቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት።
አብዱራማን አሊ ያፋኖርሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ ኩይ አላማ መጠቀሚያ መሆን የለብንም ይላል። ዩኒቨርሲቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግሯል።
አበረቱን ይገኛ ድሬ ማሪታ ዘኒ ኦፊት አመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ሴራ ከበጀሜ።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሐሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሜዳን ኑረት ከቀፍሲስ ገማ በርኖታቲኒ ጆሮም በርኖታን ዘላ ደርቤራ።
ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የስነ ልቦናም የአካልም ጉዳት የደረሰባቸው አሉ።
ተማሪዎች ለወደፊትም ቢሆን ድርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል።
ሁለት ጉን ሲካኖመም ቃሞሌን ፈየደሙን ግዱሰን ከድራን ይቤከማ ከነረትሞ ወጀቹራፍ ምትያንጋ።
ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ተላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
በርቀት ስነ ስርዓቱ ላይ ተጣደም አግኝተን ያነጋገርናት ታዋሳ የመጣች ተማሪ ግጭቱን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
ባምቦ ዩኒቨርሲቲ ከዚህ በፊት ግጭት ነበረ እና ይሄ ግጭት ሳይባባስ በፊት ተማሪዎች በመግባባትና እርቅን በመፍጠር ፍቅርንና በማንቀስ አብሮ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያሳያል? መከባበርንና አብሮ በመኖር አብሮ በመቻቻልን ትክክለኛ ግዛስ ባለው ፋይዳ ሰላም ካለ ምንም አይቻልም እና ያንን የምንማርና ማስተማር ሂደትን ለማሳደግ ግዴታ ሰላም መኖር አለበት ነው።
የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ ቀሮ እንደነበረም ጠይቀናቸዋል።
ተማሪዎቻችን ማከል ግጭት ተፈጥሮ ተሰነ ተማሪዎች ይቆሰሉበት አጋጣሚ ነበርና ዛሬ ሳምንት የደሙ ልጆችን በየሆስፒታል ያደረሰ ነበር ሰቆቃ ነበር። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይሄንን ህግ በጣም ያማሩ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባዬን መቆጣጠር አልቻልኩም። ያልኳቸው ምንድን ነው? ያስለቀሰኝ ዛሬና ዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበርና ዛሬ ደግሞ እንዲህ ውስጥ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንት ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው ራሳችን መሆኑ ያሳዝነኛል። የምት መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ።
ፕሬዝዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል።
አባት ነኝ። አንድ ዩኒቨርሲቲ ፕሬዝዳንት ስትሆን የልጆች አባት ማለት የምትወስደው እኔ በጣም መወዳቸው ትንንሽ ሁለት ልጆች አሉ። እዚህ ግቢ ውስጥ ያሉት ተማሪዎችን በልጆች ነው የማያቸው። ከልጆች ያለያቸውም እና የሆነ ችግር ስከሰት ልክ ለልጆች የሚያስቡ ነው ያለው የሚያስቡ ወደሰ ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት እዛ የተከሰተ ግጭት የለም በአካል ነገር ግን ተማሪዎች የማራራቅ ትም ነበረ። ይሄ በእኛ ካምፓስ የተከሰተው ግጭት በሌላ ዩኒቨርሲቲ ተከስቶ በነበረው ግጭት ተከትሎ ነው። ፕሮግራሙን ስንጨርስ 10 የኦሮሞ ተማሪዎች፣ 10 የአማራ ተማሪዎች እንዲሁም 10 ከሌላ ብሔር ተማሪዎች በአንድነት ወደ ፊልሊት እንደወጡ ተያቋቸው እንደ አቋቸው ወጡ። ከወጡ በኋላ ተቀላቅሎ እንደሰለፉ አደረ። ከዛ ታዳሚዎቹ ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ ማን አማራ እንደሆነ ማን ትግሬ ጉራጌ ሌላ ብሔር እንደሆነ ለየለኝ እየጠየቁ ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየቋቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆ መለየት አቅተናል ወይ ቢያንስ ኢትዮጵያውያን መሆኑን መለየት አቅተናል ወይ የሚል ጥያቄ ጠየቋቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ ይህን አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠራቅረን ለሀገራችን፣ ለዩኒቨርስቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎችም ያንን መልእክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ሄደን እኔ ማብሪያቸው እ ምግብ በላን እና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው።
ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዝዳንቱ መክረዋል።
የዩኒቨርሲቲ ተማሪ ለህዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የምትበቅባቸው የተለያየ መልእክተኛ መሆን የለባቸው። በእነሱ ምክንያት የተሸመቸ ነገር የለባቸው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር የሚጠነክርበት ነው መሆን ያለበት። የኔ መልእክት ይሄ ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስተዋጽኦ ካደረገ ደግሞ አንድነታችን ይጠነክራል፣ ሀገራችንን ነገ ትበለጽጋለች የሚል እምነት አለን።
ለአሜሪካ ድምጽ ራዲዮ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቅርቧል። የፌዴራል አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል። አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል። ከዛው ይጀምራሉ።
ምህረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣው። ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ 6 ወር ያህል ነው የሚለውና ኦልሞስት አሁን 6 ወሩ ያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው 6 ወሩ። ከአንድ ወር ባልበለጠ ጊዜ ነው
መቼ ያልቃል? በትክክል
ጥር 13 ያልቃል። ያው ኮምፕሊትሊ ከዛ በኋላ ዋጋ የለውም አዋጁ። ምክንያቱም ሐምሌ 13 ቁጣ 6 ወር አንስን ቁጥር ጥር 13 ያልቃል።
እንግዲህ አቶ ዝናቡ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት፣ ምን ያህሉ አልተጠቀመበት? የነበረው ሁኔታ እስቲ በቁጥር ያስረዱኝ።
የተጠቀመውን እናውቃለን። እሱም በቁጥር ያው አዋጁ ሲወጣ አዋጁ አስቀመጣቸው የወንጀል ድርጊቶች አሉ። በዛ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው ፕሮሰስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት 30 በፊት በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን እስቲ ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያየ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል፣ በተለያየ መንገድ እናንተን ድረገጽ በመጎብኘት ወሰዱ? በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ ምህረት አዋጁ የሚያስቀምጠውን ሰርተፍኬት ወስዶ ከእስር የተለቀቁበት ሁኔታ ነው አለው ማረሚያ ቤት ውስጥ። ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዚሁ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት ሁኔታ ነው አለን። በሌላ በኩል ደግሞ በተለይ የፖሊስ አካላት የሆኑት ወይንም ሚሊተሪ ሆኖ በማረሚያ በተለያዩ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው አለን።
በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው።
አይ በኩብለላ በመሳሰሉት አይደለም፣ እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም፣ ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆነው ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቀደሙ 162። ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያውያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት ማለት
በኢንተርኔት ያስቀመጥ ነው
ወይ እናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምረት አዋጁን ሰርቲፊኬት እንዲወስዱ ተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምረት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከመጨረሻው ቀነ ገደብ ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚከተል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምን ያልባት ይሄን ያህል ሰው ነው ጉዳዩ ይሄን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበር አቶ ዝናቡ?
አክቹአሊ ይሄን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸው ቀድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ያሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዛዎቹ በርካታዎች ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆኑ ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መፍታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎች ይሆናሉ ተብሎ ይጠበቃል። ስለዚህ አዋጁ እነዛን በሙሉ ታሳቢ ያደረገ ነው። ሀገሪቱን የፖለቲካል ምህዳሩንም ለማስፋት እንዲያስችል ታሳቢ አድርጎ የወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መጥቶ የምረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩን በሚያስረዳው ቅጽ እና ማመልከቻ አቅርቦ ሰርቲፊኬት የወሰዱ አካላት አሁን ባለን በእጃችን 800 ነው። ይሄ በፌደራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ፣ የፌደራል ፖሊሱ፣ መከላከያም እነሱም ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚሉን ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው።
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌደራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የኔ ኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው።
በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋል። እነዚህ ሁሉ ሊመረከታቸዋል። ይሄ
እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው የምለው። ሌላ የለያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመረከታቸዋል።
አዎ ኦሬዲ ነው። አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለጋል። ሁለተኛ ደግሞ በምርመራ ላይ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይንም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
ክሳቸው የተቋረጠ
የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመለክተው።
ለማለት ፈልጌ ነው ዶክተር ዘናቡ ለምሳሌ የክስ መዝገቡ ተቋርጧል ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ላንቀሳቀሰው ይችላል ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ።
አንድ ሰው ግን ካለ መሙላት ቢሞላ ይሻላል አላይ አይፈልግም ብሎ ጽፈታችሁ ያንን ማመልከቻ ላይቀበለው ይችላል ግን ልፈልግም ላልፈልግም ይችላል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ኢትዮጵያ ውስጥ ያለ ምን ቢያረክ ተመከራላችሁ?
እኛ ምን መክረው አክቹአሊ በዚህ በአዋጁ ላይ ተቀመጡት የወንጀል ድርጊት ተብሎ ተለዩ ጉዳዮች አሉ። ሰው በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገር ሊወጣ ይችላል እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ ክስ ኦሬዲ ክስ ተመስርቶም ሊሆን ይችላል ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎም ያስባቸው ጉዳዮች ካሉ እኔ አድቫይዘም አደርገው ይሄኛው የምረት አዋጁ ከመላቀቁ በፊት ግዞ ከመጠናቀቁ በፊት የሰርቲፊኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛው ስከለለ ምንም የሚገደድበት ምክንያት የለም። እኛ በርካቶችን መዘገባሉ ግን ያጣራን ትክክለኞቹን ሰርቲፊኬት ያዘጋጀን የደወልነ በኢሜይልም በማንኛውም ሁኔታ ያገኘናቸው አልበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለ። ስለዚህ ክፍት ነው ክፍቱን አዋጁ ከመተናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይገው ወደ ድረገጻችሁ ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል ቅጽ አለ ምን ይሞላ ቅጽ አለ ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይገልጹልኝና በዛ በቃል
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይሄን አፕሊኬሽን ሁሉም ሰው
ማመልከቻ ቅጽ አለ
ድረገጻችን አለ በድረገጻችን ውስጥ መግባት ይችላል። ይሄም www.fag1fog.gov.et በሚል ገቡና በቀላሉ ዙስ ገብቶ ከዛው ውስጥ ያለው ማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉና እንድልኩ ማድረግ ብቻ ነው የምትጠበቀባቸው። አልበለዚያ ደግሞ በአካል ቀርቦ ይሄን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይሄን እንድሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይሄን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዘናቡቱኑ የፌደራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር በጣም ነው ማመሰግነው ስለ ጊዜው በአሜሪካ ድምጽ ሬዲዮ አርማጭ ስም
በጣም አመሰግናለሁ።
እስክንድርንና እንግዳውን በጣም እናመሰግናለን። እኛም ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ሰሞኑን በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየና በጊዜው ቀጠሮ መዝገብ ላይ የሚገኙት የቀድሞ የሜቴክ ዳይሬክተር ጄኔራል ክንፈ ዳኘውና ሌሎች ተጠርጣሪዎች ላይ አቃቤ ሕግ የጠየቀው ተጨማሪ ምርመራ ጊዜ ተፈቅዶለታል። መለስካቸው አማሃ አጠር ያለ ሪፖርት አለው።
የፌደራል ፖሊስ ምርመራ ቡድን በሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ለጀመረው ምርመራ አሁንም 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ማመልከቻ ፍርድ ቤቱ ተቀበለው። የፌደራሉ ከፍተኛ ፍርድ ቤት ፖሊስ ለምርመራ ተጨማሪ ጊዜ እንዲሰጠው ሲያመለክት ባለፈው ቀጠሮ በተፈቀደለት 14 ቀን የምርመራ ጊዜ ያከናወናቸውን ስራዎች እንዲዘረዝር የቀሩትንም ስራዎች እንዲያሳይ ጠይቋል። በዚሁ መሰረት አከናውኛቸዋለሁ ያላቸውን ከመርከብና ከአይሮፕላን ግዢ እስከ ህዳሴው ግድብ ግንባታ ግዢና የቁርጥ ስራ ውሎች እንዲሁም አፈጻጸም ድረስ ያሉትን ጉድለቶችና የጥርጣሬ መነሻዎች ናቸው ያላቸውን ዘርዝሯል። በዚህ ረገድ የቀሩ ስራዎች ያላቸውንም ለፍርድ ቤቱ አስረድተዋል። የተጠርጣሪ ጠበቆች ፖሊስ ያቀረባቸው ዝርዝሮች ግልጽነት እንደሚጎድላቸው፣ የጥርጣሬ መነሻዎችም ሊሆኑ እንደማይችሉ ተከራክረዋል። ከዚህም ባሻገር ፖሊስ በየጊዜው ተደጋጋሚና ተመሳሳይ ምክንያቶች እያቀረበ ተጨማሪ የምርመራ ጊዜ እየጠየቀ እንደሆነ በማስረዳት ፍርድ ቤቱ የፖሊስን ጥያቄ ውድቅ እንዲያደርግ፣ ማስረጃ ካለው ክስ እንዲመሰረት፣ ያ ካልሆነ በየጊዜው አዲስ ግኝት አለኝ እያለ ተጠርጣሪውን በእስር ማቆየት የሕግ አግባብ የለውም ሲሉ ተከራክረዋል። ፍርድ ቤቱ የግራ ቀኙን ክርክር ከመረመረ በኋላ የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ ሰጥቷል። በብሔራዊ መረጃና ደህንነት አገልግሎት የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ በአቶ ተስፋዬ ኡርጌ ላይም በተመሳሳይ ሁኔታ ፍርድ ቤቱ ለፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። በዚሁ መሰረት ፍርድ ቤቱ ሁለቱንም መዝገቦች ለታሳሳይ ወረት ቀን 2011 ዓ.ም ተቀጥሯል። አቶ ተስፋዬ ወርጌን ፖሊስ በከባድ የሰብአዊ መብቶች ጥሰት ወንጀልና ምንጩ ባልታወቀ ሀብት በማካበት እንደተጠረጠራቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው አማሃ ለደረሰን የፍርድ ቤት ዘገባ እናመሰግናለን። አድማጮች እንግዲህ በጋቢና ቪኦኤ ላይ አስተያየት ካላችሁ፣ በጋቢና ቪኦኤ የወጣቶች ፕሮግራም ላይ እንዲቀርብ የምትፈልጉት የወጣቶችን ህይወት የሚዳስስ ለወጣቶች ህይወት ለውጥ ማምጣት ይችላል ብላችሁ የምታስቡትን ሐሳብ፣ በተጨማሪም ደግሞ የኔ ህይወት ለሌሎች ወጣቶች ማስተማሪያ ይሆናል፣ የኔ ህይወት በጋቢና ቪኦኤ ላይ ቢቀርብ ሌሎች ወጣቶች ይማሩበታል፣ እኔ ያለፍኩበትን መንገድ እንዳያልፉ ወይም እኔ ያለፍኩበትን መንገድ እንዲያልፉ ፈልጋለሁ የምትሉ ወጣቶች በኢሜይላችን ላይ horn@voanews.com ላይ እንደዚሁም ደግሞ በፌስቡክ @voamharik በትዊተር ገጻችንም #ጋቢናቪኦኤ ብላችሁ አስተያየቶቻችሁን አድራሻዎቻችሁን ብትልኩልን መልሰን እንደውላችኋለን፣ እናገኛችኋለን። ጋቢና ቪኦኤ ለወጣቶች የተዘጋጀ የወጣቶች ድምጽ የሚሆን ፕሮግራም ነውና ተሳተፉ። እኛም በእኛ በኩል አዳዲስ ፕሮግራሞችን ይዘን ወደ እናንተ እንመጣለን። እስቲ ከመሰነባበታችን በፊት አንድ ሙዚቃን ጋብዛችሁ፣ ትዝታ ነው፣ በዛ ወርቅ አስፋው ናት። ወደ ሙዚቃው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ @ቪኦኤ አማሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞቅቢል ያብሮ ነበረ። የስርጭት መሐንዲሱም ካርቲስ ባይህም አብሮን ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Chim and the chim, the mamma, the nyalet. The chim and the chim, the mamma. Kun Radio Sagale Amerikati.